መፈረካከስ ዛሬም የሚጠቀመው ቴክኖካል ቢያንስ ክርስትና ከመጣ ለ2000 አመታት ሰስቴን አርጎ ቃሉ እኛን ሰስቴን እንድናረጋ አርጎ መቆሙ የሚያስደንቅ ብዙ አይነት ፍልስፍናዎች መጥተዋል ከውስጥም መጻፉን የሚያጣጥሉ መጻፉን የሚያራክሱ መጻፉን እንደማንኛውም መጻፍ ለማድረግ የሞከሩ ከውስጥም ማለት ነው ከውጭ ምንድነው ሰርሳሪና ከውስጥ ቦርዋሪ ጨምሮ ነው መጻፉ ሁሉን አሸንፎ ሁሉን ተቋቁሞ ዛሬም እየሰራ ያለ መሆኑ ዛሬም ልባችንን የሚያቀልጥ መሆኑ ዛሬም እንድንደነቅ የሚያረግ መሆኑ አንበበን የሆነ ነገር ልባችንን ነክቶን ሞቅ ብሎን ምንም በቃ ባለበት ሁኔታ ሰው ሲሊ ነገር እኮ ነው አንዳንዴ የሚመስለው አይደል የሆነች ቃል አንበባችሁ ልባችሁ ግላ በሷ ምናምን ብላችሁ ስትሄዱ ስታስቡት የሆነ ዝም ብሎ ቃል አለመሆኑን ጌታ ያሳየናል እና እግዚአብሔር ይመስገን የእግዚአብሔር ቃል ቀላል አይደለም ሲሪየስሊ መወሰድ ያለበት ነው ያው የጀመርነው ትምህርት ስለ እግዚአብሔር ሉዓላዊነትና ስለ ሰው ኃላፊነት እየተነጋገርን ነው ጌታ ረድቶን ባሳለፍናቸው 4 ስብሰባዎች የእግዚአብሔር ሉዓላዊነት ላይ በጣም ትኩረት የሚያረጉ God is in control የሚሉትን ወገኖች አይተናል አሁን ደግሞ God is in charge የሚሉትን ነው የምናየው አሜን ነው ያልከው አይ ነው ይሄንን ነው የምናየው አልስተም አይዞ እነዛኞቹ የሚሉት God is in control ነው የሚሉት God is in control ማለት በእያንዳንዱ ዝርዝር ጉዳዮች ውስጥ ሁሉ የሱ ውሳኔ ነው የሚፈጸመው he is in control ነው የሚሉት እና ስለ ነገ እግዚአብሔር ያውቃል አዎ ለምንድን ነው የሚያውቀው ስለ ወሰነ ነው የሚሉት ያሁኖቹም ስለ ነገ እግዚአብሔር ያውቃል አዎ ያውቃል ነው የሚሉት ለምንድን ነው የሚያውቀው ከተባለ ግን ስለ ወሰነ አይደለም የሚሉት በቀድመ እውቀቱ ነው የሚያውቀው እግዚአብሔር ሁሉን አዋቂ ስለሆነ ያውቃል እንጂ እያንዳንዱ ነገር እንዲሆን ስለወሰነ አይደለም God is in control አይደለም የሚሉት እነዚህኞቹ God is in charge ነው የሚሉት in charge ምን ማለት ነው major major የሆኑ ጉዳዮችን ይወስናል ዋናው የፍጥረትን አካሄድ የታሪክን ፍሰት ይወስናል ጥቃቅኑን አንዳንድ ነገር ግን ለሰዎች በፈቃዱ በውሳኔው ትቷል ለሰዎች ስቲል ግን እግዚአብሔር የበላይ ነው ስቲል እግዚአብሔር ሉዓላዊ ነው ስቲል ሂ ኢዝ ኢን ቻርጅ ታዲያ ለምንድን ነው ለሰው ይሄንን ድርሻ የሰጠው ሲባል ግን ወዶ ፈቅዶ ነው የሰጠው ለሰው ልጅ እግዚአብሔር ይሄንን ድርሻ ይሄንን ኃላፊነት ሲሰጥ ወደዚህ ሲሰጥ ፈቅዶ ነው የሰጠው ቴክኒካል ወደ ሆነው ተርምስ እንገባ እነዚህኞቹ የሚባሉት አርሚኒያውያን ይባላሉ አርሚኒያውያን የተባሉት ካልቪኒስቶች የተባሉት በካልቪን ምክንያት ነው አርሚኒያውያን የተባሉት ጆሴፍ አርሚነስ በሚባል ኔዘርላንዳዊ ወይም ደች ሰው ነው እሱ ራሱ ካልቪኒስት ነበረ ወይም የካልቪን ደቀ መዝሙር ውስጥ የነበረ ነው እዛ ውስጥ ሆኖ ግን አንዳንድ የካልቪኒዝም የከረሩ አቋሞች አልተመቹትም ለህሊናው አልተመቸው እና ነጻ ህሊና ፓራዳይዝ ነው የሚለው ጆሴፍ አርሚነስ እና አንዳንድ ነገሮችን የካልቪኒስቶችን እዛው ጅረት ውስጥ ሆኖ እዛው ስኩል ኦፍ ቶት ውስጥ ሆኖ ክሪቲክ አረገ ያው ደግሞ ሚሊታንት ናቸው እንደምታውቁት የድሮ ክርስቲያኖች እና በቃ አባራው ጨሰ በዚህ ምክንያት ከዛ እያለ እያለ አንዳንድ ነገሮችን የፕሮፌሰርም ነው የቲዮሎጂ ወደዛ ደረጃ ነው ሄደው 5 ነገሮችን ተናገረ ካልቪኒስቶች 5 ነጥቦች በፊት የሱ 5 ነጥቦች ነው የሚቀድሙት በኋላ ምላሽ ለመሆን እነዛ 5ቱን በደንብ አርገው አስመረው አመጡት መጀመሪያ ጥያቄ ያነሳባቸው አሉ በተለይ ሮሜ መጽሐፍን ሲያስተምር ነው ያነሳው 5 አጠቃላይ በሆኑ ጉዳዮች ላይ ክሪቲክ ያደረጋቸው ነገሮች እናነሳና እሱን ቀስ በቀስ አርሚኒያኒዝምን በደንብ እናያለን የመጀመሪያው ነገር ምንድነው እሱ ያነሳው የእግዚአብሔር ውሳኔ ፕሪዲስቲኔሽን እግዚአብሔር ወስኗል ውሳኔ መጽሐፍ ቅዱሳዊ ነው አይደል እና ወስኗል ይላል አይደል እግዚአብሔር ወስኗል ዓለም ሳይፈጠር ውሳኔው ምንም ልንክ ሊካድ የሚችል አይደለም ምክንያቱም መጽሐፍ ቅዱሳዊ ስለሆነ ጥያቄው ግን እግዚአብሔር ውሳኔውን የወሰነው ኮንዲሽናል ነው ወይስ አንኮንዲሽናል ነው ነው ጥያቄው ለነዛኞቹ እግዚአብሔር የወሰነው አንኮንዲሽናል ነው ዝም ብሎ እሱን መረጠ እዛ ጋር መቀመጥ ያለበትን ሰው ግን አልመረጠም በቃ ዝም ብሎ ነው ለነዚህኞቹ ግን ጆሴፍ አርሚነስ ሲናገር እግዚአብሔር ወስኗል መርጧል ምርጫውና ውሳኔው ግን ኮንዲሽናል ነው ኮንዲሽናል ነው እግዚአብሔር የወሰነው በኮንዲሽን ነው እንጂ ዝም ብሎ በቃ የወደደውን አይደለም ብሎ ነው የተናገረው ሁለተኛ የክርስቶስ የመስቀል ሞት ለሁሉም ነው ለተወሰኑት ብቻ ሳይሆን ለሁሉም ነው የሚል ነገር አስምሯል ሶስተኛ ግን ብዙ ጊዜ እነዛኞቹ ያጣጥ እንትን እቺን አያነሷትም እንጂ ሶስተኛ የተናገረው ነገር ሰው ራሱን ማዳን አይችልም ሰው ራሱን ለሚያድን እምነት ማነሳሳት አይችልም ሰው በራሱ የሚያድነውን እምነት መቀበል በራሱ አይችልም ብሎ ነው የሚናገረው አይችልም ብሎ ነው የሚናገረው አራተኛ ነገር ደግሞ ያነሳው የእግዚአብሔርን ጸጋ በጣም ነው የሚያምነው በጣም ነው የሚያምነው የእግዚአብሔርን ጸጋ ግን የእግዚአብሔር ጸጋ የማንቋቋመው አይደለም ኢሪዚስቲብል አይደለም ሰው የእግዚአብሔርን ጸጋ ተቋቁሞ እንቢ ማለት ይችላል ብሎ ነው እንግዲህ ሁለቱን ነገሮች ይሄኛው ምንድነው ሰው ራሱን ማዳን አይችልም ሰው ለመዳን ኢኒሼቲቭን መውሰድ አይችልም ኢኒሼቲቭ የማን ነው የእግዚአብሔር ጸጋ ነው ያ ጸጋ ግን ሲመጣለት ሲበራለት ሰው የተገለጠለትን ነገር እንቢ ማለት ይችላል ብሎ ነው አራተኛ የተናገረው ነገር አምስተኛ ደግሞ ያቀረበው ነገር አማኞች ኃጢያትን እንቢ ማለት መቋቋም ቢችሉም እንኳን ጭራሹኑ ከጸጋ ላለመውደቅ አይችሉም ሰው በቃ እንዴ ድኗል እስከ መጨረሻው ምንም አይሆንም አይደለም የሚባለው ከዳንም በኋላ ሰው ከእምነት ሊወድቅ ይችላል ከጸጋ ሊወድቅ ይችላል ከቀናቹ መንገድ ሰው ሊያፈነግጥ ሊያፈገፍግ ይችላል ብሎ ነው የሚናገረው ከዛ ያው ብዙ አይነት ውግዘቶች ብዙ ያው ጉግል ብታረጉ ታሪኩን ታገኙታላችሁ ተወግዞ ሁሉ ይባረራል ሪሞንስትራንትስ ነበር የሚባሉት ፋይናሊ የሱ ቲዮሎጂ ጥንፍፍ ብሎ አልወጣም ከሞተ በኋላ ነው ያ ነገር የወጣው እነዛም እሱን አውግዘው አምስቱን ነጥቦች ተናገሩ የመጀመሪያውን ተቃወመ ሰው ሙልጭ ብሎ ምንም ነገር የለውም የሚለውን መካከል ላይ ያሉት ሶስቱን ተቃወመ ሶሪ የመጀመሪያው ላይ ምንም አላለም አልተቃወመም ተቀበለ እንጂ ሶሪ ቶታል ዲፕሬቪቲን ተቀበለ መካከል ያሉት ሶስቱን ካስተዋወሳችሁ አንኮንዲሽናል የሆነው ምርጫ ተቃወመ ኮንዲሽናል ነው ብሎ ስለሚያወራ ሊሚትድ አቶንመንት የተባለው አንሊሚትድ ነው ብሎ ተቃወመ ኢሪዚስቲብል ግሬስ የሚለውን ግሬስ ልንቋቋም እንችላለን ብሎ ተቃወመ አራተኛው ላይ ግን እሱ በህይወት ይያለ ምንም አላለም ነበር በኋላ ከተወገዙ በኋላ ነገሩ ኢቮልቭ ያደረገ መጣና እሱንም ተቃወመ የሚስማሙት በየትኛው ላይ ብቻ ነው በዋናነት ሰው ሞቷል ተቅልሎ ተበላሽቷል ስለዚህ በራሱ ተበላሽነት ለመዳን ኤክሰርሳይዝ ማድረግ አይችልም እና በእግዚአብሔር ጸጋ ነው የሚለው ነገር የሚጋሩት ነገር ነው የሚሆነው ስለዚህ አሁን ይሄንን በሁለት አቅጣጫ እና ያለን በጣም ተደጋጋፊ ናቸው የመጀመሪያው ኢንጄኔራል የእግዚአብሔር ፕሮቪዥን የእግዚአብሔር መግቦት መግቦተ አምላክ ወይም የእግዚአብሔር መግቦት ፕሮቪዥን ኦፍ ጋድን በሚመለከት እዛው ውስጥ ሆነን ደግሞ ድነት ወይም ሰልቬሽንን በሚመለከት የአርሚኒያንን እና ያለን እነዚህ አርሚኒያን ሙሉ በሙሉ የእግዚአብሔርን ሶቨሪኒቲ ያምናሉ at the same time ደግሞ እግዚአብሔር በሶቨሪኒቲው ላይ ሶቨሪን በመሆኑ ለሰዎች በፈቃዱ የሰጠው የውሳኔ እሱን ሪጀክት የማድረግ መብት ጭምር ለሰዎች ፈቅዶ ሰጥቷቸዋል ብለው የሰውን ድርሻም የሚያምኑ ናቸው ስለዚህ መግቦተ እግዚአብሔርን ስናነሳ መግቦተ እግዚአብሔር ማለት ፕሮቪዥን ኦፍ ጋድ ማለት ነው እግዚአብሔር ለሰዎች ምርጫን ይሰጣል ለሰዎች እግዚአብሔር ምርጫን ይሰጣል ይሄንን የሚነግሩን በጣም ብዙ የመጽሐፍ ቅዱስ ክፍሎች አሉ። ጥቅሶቹን ልንገራችሁና በኋላ ማየት እንችላለን። በጣም ብዙ ስለሆኑ ለእያንዳንዱ የምናነሳው ጊዜ ላለም እንዳይሻማብን እናረጋለን፣ ወይ ደግሞ አንዳንድ ብቻ እያነበብን መቀጠል እንችላለን። ዘዳግም 30 ከ15 እስከ 19 ዘዳግም 30 ከ15 ከ19 ሙሴ የመጨረሻዎቹ የዘዳግም መጽሐፍ ላይ እስራኤልን ጠርቶ ምርጫ የሚሰጣቸው ማለት ነው። ይሄ ነው ምረጡ የሚል ማለት ነው። ዘዳግም 11 ራሱ ከ26 እስከ 28 11 26 እስከ 28 ኢያሱ ምዕራፍ 24 ቁጥር 15 የኢያሱ የመጨረሻ ምዕራፍ ካስታወሳችሁ 24 15 የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን የሚል ምርጫ ነው። ኤርሚያስ 7 ከ1 እስከ 15 17 ከ9 እስከ 27 17 ከ9 እስከ 27 21 8 22 ከ1 እስከ 5 22 ከ1 እስከ 5 ሮሜ 10 13 እግዚአብሔር ከኤድን ገነት ጀምሮ ብንመለከት አዲስ ኪዳንንም ሁሉ ብናጠና ለሰዎች ምርጫ ሲሰጣል የምርጫ ኃላፊነት ኤድን ገነትም የነበረው ትእዛዝ አለው፣ ግን ያንን የማክበርና ያለማክበር ኃላፊነት ምርጫ ሪስፖንሲቢሊቲ ለማን ሰጥቷል? እግዚአብሔር ለሰዎች ልጆች ሰጥቷል። እግዚአብሔር ዓለሙን ሲያስተዳድር እያንዳንዱን ነገር እንዲያረጉና እንዳያረጉ በማድረግ ሳይሆን ውሳኔውን ይወስንና የማድረግና ያለማድረግ ድርሻውን ለማን ይተዋል? ለሰዎች ይተዋል። ሲተው ዳፋውን የውሳኔያቸው ዳፋ የውሳኔያቸው ኮንስኩዌንስ ምን እንደሚሆንም ይነግራቸዋል። ይሄን ብታረጉ በህይወት ትኖራላችሁ፣ ይሄን ብታረጉ ትሞታላችሁ፣ ይሄን ብታረጉ ትባረካላችሁ፣ ህይወት ይሆንላችኋል፣ ይሄን ብታረጉ ደግሞ ሰይፍ ይበላችኋል አይደል? ህይወትና ሞት በፊታችሁ አለ። ምርጫ ለሰዎች እግዚአብሔር ይሰጣል፣ ኃላፊነት ይሰጣል። ኃላፊነቱን የሚተገብሩበት ችሎታን ካፓሲቲን ይሰጣቸዋል። ዘፍጥረት ምዕራፍ 2 ይህንን ማየት ትችላላችሁ። ዮሐንስ 3 ከ16 ከ18ም ደግሞ ይቺ እግዚአብሔር ዓለሙን ሁሉ እንደወደደ ይነግርና ሰዎች ያንን የመቀበል ለሚያምኑ እያለ ላመኑ ሰዎች የሚያገኛቸውን ነገር ይሰጣቸዋል። ሰዎች ነፃ ናቸው። ነፃ ከመሆናቸው የተነሳ መጽሐፍ ቅዱስ የሰዎችን ተጠያቂነት ደጋግሞ ይናገራል። ሰዎች ለድርጊታቸው አካውንቴብል ናቸው። ሰዎች ለውሳኔያቸው አካውንቴብል ናቸው። መጽሐፍ ቅዱስ አካውንቴብሊቲ ይሰጣል። ሰዎች ተጠያቂነት አለባቸው ለውሳኔያቸው። ለምን የወሰኑት እነሱ ናቸው ብሎ ነው የሚናገረው። ስለዚህ ሰለሞን በእግዚአብሔር ፊት ክፉ ስራ ሰራና ልቡ ከጌታ ሸሸ አይደል? የሚገርም ጥበብ እግዚአብሔር የሰጠው ሰው፣ የሚገርም ሞገስ እግዚአብሔር የሰጠው ሰው፣ ዓለም ሁሉ ወደ እሱ የመጣለት የሚገርም ብልጥግና የሰጠው ሰው የእግዚአብሔርን ትእዛዝ ጥሶ ሚስቶች በማብዛት እንደገና ደግሞ አረማውያንን በማምጣት የእነሱን አማልክት በማምለክ በእግዚአብሔር ፊት ክፉ ስራ ሰራ። አንደኛ ነገሥት 11 ላይ ብናነብ ይህንን እንረዳለን። ስለዚህ ከእግዚአብሔር ፊት ሲሸሽ እንዲህ እንዲሆን ያደረገው እግዚአብሔር ነው ካልን ግን ሴንስለስ ነው አይደል? ትርጉም የሚሰጥ ነገር አይሆንም ለመረዳት። እግዚአብሔርን መበደሉን፣ እግዚአብሔርን ማሳዘኑን ነግሮን በእግዚአብሔር ፊት ክፉ ስራ መስራቱን እንደ አባቱ እንደ ዳዊት በቅንነት በእግዚአብሔር ፊት አለመገኘቱን ነግሮን ይሄ እንዲሆን ያደረገው ግን እግዚአብሔር ነው ብለን የምናስብ ከሆነ እውነት ለመናገር በዚህ አእምሮ ይሄንን መረዳት አስቸጋሪ ነው፣ ሴንስለስ ነው፣ ትርጉም የለውም። ስለ ሴዴቅያስም ሁለተኛ ዜና ምዕራፍ 36 ላይ እግዚአብሔርን መበደሉን ይነግረናል። መጽሐፍ ቅዱስ ብዙ ሰዎችን ይነግርና ተጠያቂነቱን ግን እዛው ለማን ያረጋል? ለነሱ ይሄንን አርገዋልና እያለ ተጠያቂ መሆናቸውን ይናገራል። ስለዚህ ስለ እግዚአብሔር ዓለምን ማስተዳደሪያ መንገድ፣ ስለ እግዚአብሔር መግቦት፣ ስለ እግዚአብሔር ፕሮቪዥን ስናወራ በቁጥር አንድ መያዝ ያለብን ምንድን ነው? እግዚአብሔር ለሰዎች ልጆች ምርጫን ይሰጣል። ለሁሉ ሰው እግዚአብሔር ምርጫን ይሰጣል። ምርጫ ከመስጠቱ የተነሳም ሰዎችን በምርጫቸው ተጠያቂ ያደርጋል። አካውንቴብል ናቸው ሰዎች ለድርጊታቸው። እግዚአብሔር ስለወሰነ ነው የሆነው ምናምን ብሎ ማምለጥ አይቻልም ማለት ነው። ሁለተኛ መጽሐፍ ቅዱስ የሚነግረን በዚሁ ሀሳብ ውስጥ እግዚአብሔር ሰዎች የሚያደርጉትን እያንዳንዱን ነገር እሱ ስለማያስደርጋቸው የማድረግ መብት ሰጥቶ የማድረግ ኃላፊነት ለነሱ ሰጥቶ ስለሆነ ዓለምን የሚገዛው በሰዎች ድርጊት ሲያዝን ልቡ ሲከፋ ሲቆጣ ይታያል መጽሐፍ ቅዱስ ላይ። ለምንድን ነው የሚቆጣው? ለምንድን ነው ልቡ የሚያዝነው? ለምንድን ነው እግዚአብሔር በቃ የሚከፋው ብለን ስናስብ እንዲያደርጉ አድርጎ አይደለም ልቡ የሚከፋው። ኤክስፔክት የሚያደርገው ነገር አለ። ሰው ሆይ መልካሙን መንገድ እግዚአብሔር አሳይቶሃል፣ መልካሙን ምረጥ ብሎ እግዚአብሔር ሲያስቀምጥ ሰው ክፉን ሲመርጥ እግዚአብሔር ያዝናል፣ ዲሳፖይንትድ ይሆናል። እግዚአብሔር ፍርስትሬት አይነት ነገር ስሜቶች ታያላችሁ። ያው መጽሐፍ ቅዱስ ላይ በሰውኛ የቀረቡ የእግዚአብሔር ነገሮች አሉ እና እግዚአብሔር ሲከፋ እናያለን። ከመከፋቱም የተነሳ እግዚአብሔር ሲቆጣ እንደገና የቅጣት እርምጃ ሲወስድ እናያለን። በዘፍጥረት መጽሐፍ ውስጥ ስናነብ ከምናገኛቸው የሰዎች ውሳኔ፣ የሰዎች ላይፍ ስታይል፣ የህይወት ዘይቤ ያስከተለው እንዳፋ ስናይ የጥፋት ውሃ ለምሳሌ እናያለን። ዘፍጥረት 6 ላይ የጥፋት ውሃ መጣ፣ ዓለምን በሙሉ አጠፋ። ለምን? እግዚአብሔር በሰው ልጅ ህይወት ስላዘነ፣ በሰዎች ድርጊት፣ በሰዎች አኗኗር ስላዘነ ነው የጥፋት ውሃ የመጣው። ሌሎቹንም ጥቅሶች እናያለን። ኢሳይያስ ምዕራፍ 63 ቁጥር 10 ቅዱሱን መንፈስን ማስመረራቸውን እግዚአብሔር መመረሩን እግዚአብሔር በሰዎች ድርጊት መመረሩን ማዘኑን ይናገራል። ዕብራውያን 3 ከ8 እስከ 15 አይደል እግዚአብሔር መቆጣቱን ወደ እረፍቴ አይገቡም ብሎ የማለብ ነው አይደል? ምክንያቱም ቀኑን ሙሉ ወደዚህ አመፀኛ ህዝብ ብሎ ወደማይታዘዝ ህዝብ ነው እግዚአብሔር መልእክቱን የሚያመጣው። አንገታቸው በቃ ኢሳያስ አንገት የናስ ይላል። ጅማት ምናምን የብረት በቃ ድርቅ ያሉ በቃ ይሄ የማይመለሱ እንደዚህ ወደ እግዚአብሔር ዘንበል የማይሉ አይነት ሰዎች ነበሩ የእስራኤል ህዝብ። በልባቸው ድንዳኔ እግዚአብሔር ሰምታይምስ ይደነቅ ነበር። የሰው ልብ እንዴት እንደዚህ የሚሆነው ብሎ ይደነቅ ነበር። ዘጸአት 33 ከ3 እስከ 5 33 ከ3 እስከ 5 34:9 ዘዳግም 9:6-13 9:6-13 10:16 10:16 31:27 መሳፍንት 2:19 ጥቅሶቹ ብዙ ናቸው። ያው የምታውቁት ነው። እግዚአብሔር በሰዎች እያዘነ የወሰዳቸውን ነገሮች ማለት ነው። ሁለተኛ ነገስት 17:14 መሳፍንት 2:19 ሁለተኛ ነገስት 17:14 17:14 ሁለተኛ ዜና 38 ምዕራፍ 30 ቁጥር 8 36:13 36:13 ነህምያ 9:16 ነህምያ 9:16 ኢሳይያስ 46:12 46:12 48:4 48:4 ኤርምያስ 7:26 ሆሴዕ 4:16 ሆሴዕ 4:16 ሆሴዕ 11 ናውን ስታነቡት ሆሴዕ ስለ እስራኤል ሚስቱ ስታመነዝር እንደሚያዝን ባል ነው አይደል እግዚአብሔር እዛ ጋር ተሳለው። ሆሴ ሚስቱ ስታመነዝር ትታው ስትሄድ አዝኗል። እግዚአብሔር ራሱን ከህዝቡ ጋር የሳለው በሆሴ መጽሐፍ እንደሱ አይነት ነው። ይሄንን መልሰን እንድታመነዝር ያደረገው እሱ ሆኖ ባልየው መልሶም ያዘነው ባልየው ነው እንደማለት ነው። ግን በእነዚህ በታላላቅ ነቢያት መጽሐፍ ውስጥ የምናየው በቃ ዲሳፖይንትድ የሆነ አባት እናያለን። ዲሳፖይንትድ የሆነ ባል እናያለን። ሚስቱ የምታመነዝርበት ገንዘብ ሰጥቷት በሰጣት ገንዘብ ነው የምታመነዝረው ሁሉ አይደል? እንደሱ አይነት ነው እግዚአብሔር እንዴት አድርጎ ለህዝቡ የተቸገረ ይቅርታ አድርጉልኝ እና ይህን ቃል በመጠቀሜ የተቸገረ እግዚአብሔር ነው እኮ የምናየው። እንዲሁ ምን ባረግ ነው የሚገባችሁ እንዴት እንደሚሰማኝ? ወድቃችሁ ደም ተለውሰሽ እያለ አገኘውሽ። በህይወት ኑሪ ያልኩሽ፣ አጠብኩሽ፣ ጌጠኛ ልብስ አለበስኩሽ፣ ሸለምኩሽ፣ አሳመርኩሽ፣ እንደ ሙሽራ አድርጌ ያገባውሽ፣ ይሄን ጌጥሽን ምንሽን ሁሉ ሰጠውሽ፣ አንቺ ግን ሄደሽ አመነዘርሽ። ሌሎቹ እኮ ሲያመነዝሩ ገንዘብ ለከፈላቸው ነው፣ አንቺ ግን በራስሽ ገንዘብ እየከፈልሽ እኮ ነው፣ እኔ በሰጠውሽ ነው ጭራሹን ብሎ በቃ አልገባቸው ብሏል። እግዚአብሔር ምን እንደሚሰማው በልቡ ነው የሚስልላቸው። እና ጎሴንም ይያመጣ ሚስተን እንደገና አግባት ይሏል ይላል ሆሴ እዚህ ሶም በቃ ተቀበል እንዴት ሆኖ እንደዚህ ናቸው እስራኤል እንደዚህ ኮናብኛለች ግን እቀበላችኋለሁ በቃ ሚነግረን እነዚህ መጻፍት ሁሉ ሚነግሩን እግዚአብሔር እንዴት እንደሚያዝን ለምንድን ነው የሚያዝነው እንዲሆኑ ያደረገው እሱ ስላለ ሆነ እሱ አይደለማ እሱ ምርጫ ነው የሚሰጠው ግን እነሱ ግዜ ጠማማውን ሲመርጡ የተከፋ እግዚአብሔር እናባለ ያዘነ እግዚአብሔር እናባለ ምን ጉድ ነው የሚል እግዚአብሔር አሁን ማድረግ አቀቶት አይደለም እንዲሆኑ ማድረግ በፈቃዱ ግን እግዚአብሔር የመረጠው በነፃ ፈቃዳቸው የሚከተሉትን ሰዎች ነው የመረጠው ይሄ እንዳይሆን ማድረግ ይችላል ነበር እግዚአብሔር አዎ ምን አርጎ ሮቦቶች ፈጥሮ ፕሮግራም ዳርጎ ከዛ ግን መልሶ ወደቱ ማለት ይችላል እግዚአብሔር እስቲ አሁን እንደው ባሎች ሚስቶቻችሁን የሆነ መዳኒት ቢኖራችሁና እንደምትመኛቃ ቢኖራችሁና እምትሉትን ሁሉ እሺ የሚያስብል እቺም ይሄ በቃ እምትሉትን ሁሉ እሺ እንዲሏችሁ እሺ በቃ ምንም እንት እንዳይሉ የሚያስደርግ የመጨረሻ ታዛዥ የመጨረሻ ተገዥ የመጨረሻ አፍቃሪ እንዲሆኑ የሚያደርግ መዳኒት ወይ በሚወስዱት እንትን ጣብ አርጋችሁ የሆነ ነገር ሰጣችኋቸው ልቦናችሁ ያቃል እነሱ ግን አያቆም ከዛ በኋላ ግን አብራችሁ ስትኖሩ እሺ እሺ በቃ ታዛዥ ይሆኑ ከዛ ከፈቃዱ ሚስቲ እንዴት አይነት ሚስቲ ነው እንዴው እንዴት አይነት የተባረከች ነው ብላችሁ ማውራት ትችላላችሁ? አዎ አትችሉ እነሱ እሱ አይደለችም እናንተ እንድትሆን አርጋችኋት ነው እንጂ ኢንጆይ ማድረግ አትችሉ ልክ ማለት መጠቀሚያ በማግኘታችሁ ሐሳባችሁን በመጫናችሁ ብትደሰቱም በፈቃዷ እንደምትወዳችሁ ሚስቶችም ለባሎች ማሰብ ትችላላችሁ እኛ ብዙ አናስቸግርም ብዬ ነው እግዚአብሔር የፈለገው በቃ በፈቃዷ የምትመጣዋን እስራኤል ነው በፈቃዳቸው የሚወዱትን ህዝብ ነው በፈቃዳቸው የሚያመገና ሲጀመር ከመጀመሪያም እግዚአብሔር ነፃ ፈቃድ የሰጠው ለዚህ ነው አለማድረግ ይችል ነበር ግን ምርጫው ምንድነው የሚሆነው ሮቦቶች ማምረት ነው የነበረበት እግዚአብሔር ፕሮግራም እንዲያረጋቸው በደንብ ፕሮግራም ተደርጎ አሁን ሮቦቶች እንቀሳቀሳሉ እነሱ በሂደት የምርጥ ሰው የሚመስሉ የሰው ቆዳ እንት ሰጥተዋቸው ይሄ ደግሞ አርቲፊሻል ኢንተለጀንስ በደንብ ያው የት እንደሚሄድ ያው ምናየው ይሆናል ፍጥነቱም ደግሞ በእኛው ዘመን የሚደርስ ይሆናል እንደሱ አይነት ሚስቶች እንደሱ አይነት ባሎች ምናምን ቢኖሩ እና እንደዛ አይደለም እግዚአብሔር ያሰበው ስለዚህ ነው እግዚአብሔር ቨልነረብል ሆኗል አይደል እግዚአብሔር ፍቅሩን እንዲገፋ ፍቅሩን እንዲረገጥ ፍቅሩ ችላ እንዲባል ተዛዙ እንዲናቅ እግዚአብሔር ራሱን ቨልነረብል አድርጓል እሱ በመፍጠሩ ሲፈጥር ተገዶ አይደለም የሱን ህይወት ለማካፈል ፈጥሮ ሰዎች በፈቃዳቸው ይሄንን ጄኒውን የሆነውን ፍቅር እንዲሰጡት ያንን ካፓሲቲ ሲሰጣቸው ግን እነዛ ሰዎች ፍቅሩን እየገፉ ሲሄዱ እግዚአብሔር ያዝናል መጽሐፍ ቅዱስ ላይ ማዘኑን መቆጣቱን ነው የምናየው ስለዚህም አንዳንዴ እርምጃ ይወስዳል ከባድ እርምጃዎች የጥፋት ውሃ አይደል ሰዶምና ጎሞራ ላይ ወረደውን እሳት መሬት ተሰንጥቃ ያዋጠቻቸውን ሰዎች በትል የተመቱ ሰዎች በበሽታ የቀሰፋቸው በአንድ ቀን ስንት ሺህ ሰዎች የሞቱበት የእስራኤልን ታሪክ ስታነቡ በእባብ ተነጥፈው የሞቱ በጣም በቃ የእግዚአብሔር ቅጣቶች በመጨረሻውም ደግሞ እንደዚህ ከባድ ቅጣት አለ እግዚአብሔር ቅጣቱ እግዚአብሔር ይገለጣል ይሄ እንዲሆን እንዲጠፉ ወስኖ አይደለም ምክንያቱም መጽሐፉ እግዚአብሔር ማንም ሊጠፋ እንደማይሻ ይነግረናል ሰዎች ሁሉ እንዲድኑ እንደሚወድ ይነግረናል ሕዝቅኤል 18:32 ባለፈውም ያኛውን ስንቀበም አንዳንዶቹን ጥቅሶች አንስቻቸዋለሁ ሕዝቅኤል 18:32 ሁለተኛ ጴጥሮስ 3:9 አንደኛ ጢሞቴዎስ 2:14 አይደል ሰዎች ሁሉ እንዲድኑ ሰዎች ሁሉ እንዳይጠፉ እግዚአብሔር የነፍስን ጥፋት አይወድም ሰዎች ከጥፋታቸው እንዲመለሱ ነው የሚፈልገው እንዲድኑ ይናፍቃል ኢሳይያስ 30:18 እግዚአብሔር ይናፍቃል ፊታቸውን ወደ እርሱ እንዲመልሱ ይለምናል እግዚአብሔር ይለምናል እንዲመልሱ ፊታቸውን ኢሳይያስ 65:2 ሆሴ ቅድም ያነበብነው 11 ስለ አመንዝራይቷ ሚስት የሚናገረው ይለምናል እግዚአብሔር ሮሜ 10:21 ሰዎች ግን እንዲህም ሆኖ እግዚአብሔርን ላይቀበሉት ይችላል እንዲህም ሆኖ ላይሰሙት ይችላል። እንዲህም ሆኖ ሊገፉት ይችላል። በሚሆነው ሁሉ ተጠያቂው እግዚአብሔር አይደለም፣ ሰዎች ናቸው ተጠያቂ። ዮሐንስ 3 18 እስከ 19 በቃ ሰዎች ሁሉ እንዲድኑ ዓለም ሁሉ እንዲድን አንድያ ልጁን መስጠቱን ለሚያምን በቃ የዘላለም ህይወት እንዳለው የማያምን ግን እንደ ተፈረደበት ነው የሚነግረን። ስለዚህ ባለማመኑ ምክንያት እግዚአብሔርን ብሌም ማረጋ አይችልም። ባለማመኑ ምክንያት ማን ነው ተጠያቂ? ያላመነው ሰው። ያመነውም ደግሞ በማመኑ ምክንያት ክሬዲቱን ማን ነው የሚወስደው? እግዚአብሔር ነው የሚወስደው። ለምን ካልን በኋላ ስለ ሰልቬሽን ስናነሳ እናነሳዋለን። ሶስተኛ ስለ መግቦተ እግዚአብሔር ጄኔራል በሆነ ሁኔታ ስለ ፕሮቪዥን ስናወራ የእግዚአብሔር ምርጫ ሁሉን ነገር መቆጣጠር እንዳልሆነ ከራሱ ከጌታ ከኢየሱስ ክርስቶስ አገልግሎት መረዳት እንችላለን። ጌታ ሰዎችን ሲፈውስ፣ ሰዎችን ካጋንንት እስራት ሲፈታ፣ ሰዎችን የተሰበሩትን ሲያጽናና፣ ሰዎችን በቃ ብዙ መልካም ነገር ሲያረግ አይታችሁ እነዛ ክፉ ነገሮች እንዲሆኑ የእግዚአብሔር ፈቃድ ነበረ ካልን ኢየሱስ ክርስቶስ እንዲህ በማድረጉ የእግዚአብሔርን ፈቃድ እየተቃወመ ነበር ማለት ነው አይደል? ሰዎቹ እንደዛ እንዲሆኑ የእግዚአብሔር ሐሳብ ከነበረ ጌታችን ኢየሱስ ክርስቶስ ያ ነገር እንዲለወጥ ሲያረግ የማንን ውሳኔ እየተቃወመ ነው ማለት ነው? የእግዚአብሔርን ውሳኔ እየተቃወመ ነበር ማለት ነው። እና ራሱ የእግዚአብሔር መንግስት እርስ በርሷ እንትን አይነ መንግስት ተፈርሳለች አይደል ያለው? እንደሱ ነው ማለት ነው። እግዚአብሔር እንዲሆን የወሰነውን ጌታችን ኢየሱስ ክርስቶስ መጥቶ ደግሞ እሱን እያፈረሰ ነበር ማለት ነው። ስለዚህ እግዚአብሔር የማይፈቅዳቸው ነገሮች በምድር ላይ ይሆናሉ። የማይፈቅዳቸው ማለት ኢን ጄኔራል ሰዎች የፈለጉትን መንገድ እንዲከተሉ ፈቅዷል። እንዲከተሉ ፈቅዶ ነው የሰጣቸው። ያንን ፓርቲኩላር ነገር እንዲያረጉ የሰዎቹ ፈቃድ ነው፣ ፈቅደዋል። ፈቃዳቸውን ግን ፈቅዶ የሰጣቸው እግዚአብሔር ነው። ስለዚህ ስናይ የቱ ጋር ሆነን ነው የእግዚአብሔር ፈቃድ ነው አይደለም የምንለው የሚለውን ማሰብ አለብን። ይሄ ነገር እንዲሆን ይህንን ነገር ፈቃዳቸውን ለመከተልና ላለመከተል ማን ፈቅዷል? እግዚአብሔር ፈቅዷል። ፈቃዳቸውን እንዲከተሉ ወይም ፈቃዳቸውን ለሱ እንዲያስገዙ ማን የፈቀደው? እግዚአብሔር። ስለዚህ የሚሆነው ነገር የእግዚአብሔር ፈቃድ ነው ስንል ከዚህ ሴንስ ካየነው የእግዚአብሔር ፈቃድ ነው። ለምን እንዲህ እንዲሆን ስለፈቀደ። በዛ ፈቃድ ውስጥ ሆኖ ግን በተሰጠው ኃላፊነት መሰረት ሰው ክፉን ከመረጠ የማን ፈቃድ ነው እየሆነ ያለው? የሰው ፈቃድ ነው። አንዳንድ ነገሮችን መጽሐፍ ቅዱስ ላይ የሚቃረኑ የሚመስሉንን ከዚህ አይን ነው ማየት ያለብን። ጸሐፊው ያንን ፓርቲኩላር ነገር ያንን የተለየ ጉዳይ ሲጽፍ እግዚአብሔር ሰዎች እንደዚህ እንዲጓዙ ፈቅዶላቸዋል፣ መብት ሰጥቷቸዋል ለማለት የእግዚአብሔር ፈቃድ ሆነ ይለናል። ያ ማለት ግን ያ ጉዳይ የሆነው እግዚአብሔር እንዲሆን ስለፈቀደ ነው ማለት አይደለም። ከእግዚአብሔር ውሳኔ፣ ከእግዚአብሔር እውቀት፣ ከእግዚአብሔር አቅም፣ ከእግዚአብሔር ሉዓላዊነት ውጪ አይደለም ያ የሆነው። ጋድ ኢዝ ኢን ቻርጅ። ግን ያ ጉዳይ ደግሞ የሆነው ጋድ ኢዝ ኢን ኮንትሮል ሆኖ እንዲያደርጉ ስላደረጋቸው አይደለም፣ በፈቃዳቸው ነው ያደረጉት። ገብቷችኋል አይደል? ልጆቻችሁ መኪና እንዲነዱ ፈቅዳችሁ፣ መንጃ ፈቃድ እንዲያወጡ ፈቅዳችሁ፣ መኪና እንዲይዙ ፈቅዳችሁ፣ በቃ ሰጣችኋቸው፣ ፈቅዳችኋል። ለምን ነዱ? የእናንተ ፈቃድ ስለሆነ። ለምን ነዱ? መኪና ገዝታችሁ ስለሰጣችሁ። ለምን ነዱ? በቃ ፈቅዳችሁ። ወጥተው በሚያደርጉት ነገር ግን አጓጉል ነርተው አጓጉል ነገር ቢያመጡ ግን የእናንተ ፈቃድ አይደለም፣ ግን ደግሞ የእናንተ ፈቃድ ነው። ምክንያቱም ስትፈቅዱላቸው የሆነ ነገር ሊከሰት እንደሚችል ላይከሰትም እንደሚችል ታውቃላችሁ። መኪና የሚነዳ ሰው ሊያጠፋም ሊያለማም እንደሚችል ታውቃላችሁ። ይሄንን በመፍቀዳችሁ እናንተ ፈቀዳችኋል እንዲሆን፣ ፖሲቢሊቲው አለ። የሆነው ጉዳይ እንዲሆን ግን የእናንተ ፈቃድ አይደለም። ተረድታችሁኛል አይደል? ስለዚህ እግዚአብሔርን ፈቃድ የምናየው በዚህ መልኩ ነው። አሁን ሰይጣንን ዳዊት እስራኤልን ይቆጥር ዘንድ እግዚአብሔር አነሳሳው ሲለን አያቅም ነበር? እግዚአብሔር ያቅ ነበር። ካወቀ በኋላም ደግሞ እግዚአብሔር ዳዊት ይሄንን ነገር ለማድረግና ላለማድረግ መብት አለው የለው? ፈቃድ አለው የለው? ችሎታ አለው የለው? ማን ነው ይሄን ችሎታ የሰጠው? እግዚአብሔር እግዚአብሔር ፈቃድ ነው ማለት ነው። ዳዊት ግን እንዲቆጥር ያደረገው ያነሳሳው ማን ነው? ሰይጣን ነው። ዳዊት የተከተለው የማንም መንገድ ነው? የሰይጣን ነው። ይሄንን ለማድረግ ካፓሲቲውን የሰጠው ቀድሞ ነገር ለመምረጥና ላለመምረጥ ሰይጣንን ለመስማት ወይም እግዚአብሔርን ለመስማት እድሉን ቻንሱን ካፓሲቲውን መብቱን ሪስፖንሲቢሊቲውን የሰጠው ማን ነው? ስለዚህ እግዚአብሔር ሰርፕራይዝድ አልሆነም። ሀ አላለም። ያቃል ፖሲቢሊቲውም እንዳለ ያቃል። የፈቀደው ማን ነው? ስለዚህ እዚህ ጋር ስትቆመው እግዚአብሔር ነው ያረገው። እዚህ ጋር ስትቆሙ ደግሞ ሰይጣን ነው ያረገው ወይም ዳዊት የሰይጣንን ምክር ሰምቶ ነው ያረገው። ስለዚህ አሁን ሁለቱን ክፍሎች ስናይ ኮንትራዲክተር ይመስለናል አይደል? ግን ጸሐፊው ቆሞ የሚያይበትን አንግል የቱ ጋር ነው የቆመው ብለን ስናይ በዚህ መልኩ ነው። ምክንያቱም እግዚአብሔር ስለፈቀደ ነው። አንዳንድ ሰዎች ሲሰብኩ ሰይጣንም ራሱ የእግዚአብሔር ሰይጣን ነው ሲሉ ሰምታችሁ ታውቃላችሁ አይደል? አልሰማችሁ? አልሰማችሁም? ጥሩ ሰው እናንተ ጋር ይላሉ። እግዚአብሔር በቃ ፈቅዶ ነው። አሁን ኢዮብ ጋር ሲመጣ ኢዮብ ላይ የሆነውን ሰይጣን ከእግዚአብሔር እውቀት ከእግዚአብሔር ፈቃድ ውጪ አይደለም መጥቶ ኢዮብን እንደፈለገ ያደረገው። ማን ፈቅዶለት ነው? ስለዚህ ሰይጣንም ራሱ በማን ስር ነው? ስለዚህ እግዚአብሔር ሰይጣን ነው ማለት ነው። የሚሉትን ነው ያልኩት ይላሉ አንዳንድ ሰዎች። የሚለውን ነው። ጴጥሮስን የፈተነው ማን ነው? ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ ተፈቅዶለታል። ስለዚህ ሰይጣን በህይወታችሁ ላይ የሚያደርገው እግዚአብሔር ሳያቅ ሳይሆን እግዚአብሔር ስለፈቀደ ነው። እሱ ራሱ በእግዚአብሔር ስር ነው፣ በእግዚአብሔር ቁጥጥር፣ በእግዚአብሔር ውሳኔ ስር ነው ያለው። ስለዚህ ሰይጣን የማን ሰይጣን ነው ይላሉ ሰዎች ይላሉ። እኔ አላልኩም፣ አደራችሁ አላልኩም። እና ጋድ ኢዝ ኢንቻርጅ ነው የሚሉት እነዚህኞቹ። ኢንቻርጅ ነው፣ ዋናውን መስመር አስምሯል። የታሪክ ፍሰት እግዚአብሔር ባቀደው ቦይ ነው የሚፈሰው። ያ ማለት እያንዳንዱን ነገር አይደለም፣ ዋናውን ነገር። ታሪክ ከእግዚአብሔር ቁጥጥር ውጭ አይደለም እየሄደ ያለው። የታሪክ ባለቤት ማን ነው? እግዚአብሔር ነው። የሀገራት ባለቤት ማን ነው? አሁን ስታነቡ ዳንኤል ያያቸውን ህልሞች፣ ያ ይመጣል ደግሞ ያ ይመጣል እንደዚህ ምናምን ይሆናል፣ ከዛ ደግሞ እግዚአብሔር እንደዚህ ያፈርሳል። እግዚአብሔር ኮንትሮል እያደረገ ያለው ግን እያንዳንዱ ሰው ለሚያደርገው ነገር ግን ኃላፊነቱ ለማን ነው የተሰጠው? ለሰው የሚል ነው። ወደ ድነት ስንመጣ ቀድመን ግን እንደው አንዳንድ ድጋፎችን እንዲመጣልን ወደ ድነት ለምንድን ነው ይሄ የሆነው ብለን ስናስብ ፍቅር ምርጫ ያስፈልገዋል። ምርጫ ከሌለ ፍቅር አይደለም። ተገደን የምናረገው ነገር፣ ተወስኖብን የምናረገው ነገር ምን እናረጋለን ታዲያ አይነት አንዳንድ ምግብ ይቀርብልንና ጣፈጣችሁ ሲባል ምን ምርጫ አለን? እና ፍቅር እንደሱ አይደለም። ለመቀበልም ላለመቀበልም ፍቅር ምርጫ ከሌለው ፍቅር አይደለም። ተገደን የምናረገው ነገር ፍቅር አይደለም። በክትባት በቃ እንድንወደው የሚያረግ ክትባት አድርጎ እንድንወደው ካረገ ያ ሰው ፍቅር አይደለም እሱ። እና ፍቅር ይፈልጋል። ሁለተኛ እግዚአብሔር ክፋት ስለሌለበት እኩይ አይደለም። እኩዩ ሁሉ ኢቭሉ ሁሉ እግዚአብሔር እንዲሆን ስላረገ ነው ካልን እግዚአብሔርን ምን ልናረግ ነው? እኩይ ልናረገው ነው። እግዚአብሔር ራሱን ክፉ ልናረገው ነው። እግዚአብሔር ግን ክፋት የለበትም። እንባቆም ሲናገር አይኖች ክፉን ነገር እንዳያዩ ንጹሃን ናቸው ይላል። እግዚአብሔር ኢዝ ሶ ፒውር ኢቭልን እንኳን ለማየት በቃ እግዚአብሔር ንጽህናው እዛ ድረስ ነው። እና እግዚአብሔርን ከኩይ ጋር ለመነካካት አንችልም፣ ልናነካካው አንችልም። ሌላ ደግሞ ጸሎት ለጸሎት ተነሳሽነት ይሰጣል። እንደዚህ ማሰብ ጸለይኩም አልጸለይኩም እግዚአብሔር ያለው ይሆናል አይነት አቲቲዩድ ውስጥ ከገባን ለመጸለይ ተነሳሽነት አናገኝም። በቃ ሁሉን ነገር እግዚአብሔር ወስኖታል ካልን ሚድነውንም ወስኖ ሚጠፋውንም ወስኖ በሕይወታችን የሚሆነውንም ወስኖ የማይሆነውንም ወስኖ የሚሞተውንም ወስኖ የሚድነውንም ወስኖ ሁሉ ነገር እንደሱ ከሆነ ታዲያ ጸሎት ምን ይሰራል የሚል አይነት ብርቱ ሰዎች አሉ። በነገራችን ላይ ካልቪኒዝምንም እያመኑ በጸሎት የሚኖሩ ሰዎች አስታርቀው መኖር መቻላቸው አሪፍ ነገር ነው። ካልቪኒዝምም አምነው በነገራችን ላይ አብዛኞቹ ሚስዮናውያን ወደ ኢትዮጵያም የመጡ ካልቪኒያውያን ናቸው። እና እያመኑም የሚድነው ተወስኗል፣ የሚጠፋው ተወስኗል ብለው የሚድነው ግን እኛ ሄደን ስንነግር ነው ብለው ይገርማል። ትግሉ አለ በመካከለ አሁን የሞደርን የዘመናዊ ሚስዮናውያን አባት የሚባለው ዊሊያም ኬሪ ታሪኩን ታቃላችሁ ስለ ዊሊያም ኬሪ ህንድ ነው የሄደውና በፊልም አይ ቲንክ ያለ ይመስለኛል ባዮግራፊውም አለ የሞደርን ሚስዮናውያን አባት ነው የሰራውን ስራ ብታዩ ሚስቶች ባሎቻቸው ሲሞቱ አብረው ይቃጠሉ ነበር ያስተዋውሱ ነው አንድ ሚስዮናዊ መጽሐፎች ምን ድረስ እንደተረጎመ ግን የከፈለውን ዋጋ በሞት በቤተሰቡ እንዴት በቃ በጣም ልብም ይነካ ነው እና መጽሐፉ ላይም አለ ፊልሙም ላይ መጀመሪያ ላይ አለ ልቡ ተሰጥቶ ለሚስዮናዊነት ሊሄድ ሲል ቸርች ውስጥ ካሉ እንትኖች አንዱ አክራሪ ካልቪኒስት እግዚአብሔር የሚያድነውን ለማዳን ያንተን ድጋፍ አይፈልግም ባክ አርፈ ቁጭ በል ብሎታል ያኛው እንደዚህ አሰበ ያም ደግሞ ካልቪኒስት ሆኖ ግን እኔ ሄጄ ነው የሚድኑት ብሎ አሰበ እና ሞደርን ሚሽነሪስ የመጡት የሱ ልጆች ናቸው እና ታሪኩን ብታነቡ በጣም ኢንተረስቲንግ ነው ዊሊያም ኬሪ ካልቪኒስት ሆኖ እንደዛ የሚያምኑ ሰዎች አሉ እና ሚድኑት ተወስነዋል ሚድኑት ግን እነ ስፐርጀንን ታቋቸዋላችሁ አይደል እንዴት አይነት ሰባኪዎች እንደሆኑ ግን ካልቪኒስቶች ናቸው እነዚህ ሰዎች ትልልቆቹ ሰባኪዎች ብዙ ሰዎችን ያዳኑ ካልቪኒስቶች ናቸው እና ጭራሹን አይጸልዩም ጭራሹን ወንጌል አይሰብኩም ማለት አንችልም አሁንም ትልልቅ አገልጋዮች አሉ በዘመናችን ያሉ እነ ጆን ፓይፐር እነ ጆን ማካርተር ብታነሷቸው እነ ቲሞቲ ኬለር ትልልቅ ሰዎች ምንላቸው በሙሉ ፓስተሮች አሉ በጣም አሪፍ ጻፊዎች ናቸው ካልቪኒስቶች ናቸው at the same time ደግሞ አርሚኒያን ሆነው እነ ጆን ዊስሊ እንደሱ አይነት ሰዎች ነበሩና በጎራ እንዲህ ነው ስለዚህ ያረጋል ሳይሆን ሰዎች ኮንቪክሽን አላቸው እሱን ሩምን ሰጥና ግን መርሁን ስናወራ አርሚኒያን ሐሳቡ ለመጸለይ ልብ ያነሳሳል ሁሉ ነገር ተወስኖ ያለቀለት ካልሆነ በጸሎቴ የምቀይረው ነገር አለ በጸሎቴ ማስቀረው ክፉ ማቀረበው መልካም ነገር አለ በጸሎት እግዚአብሔር ዘንበል እንዲልና እግዚአብሔር ነገሮችን ኢንቮልቭ እንዲያረግ እግዚአብሔር አስምሮ ከተበው ነገር ላይ እግዚአብሔር ዘንበል እንዲል ላረገው ይችላልው በጸሎት እኔ ልሰራ ይችላልው በጸሎት እግዚአብሔርን ሐሳብ ተረድቼ እኔ ያቋም ለውጥ እንዳረግ እኔ ከእግዚአብሔር ፈቃድ ጋር እንድስማማ ልለወጥ ይችላልው የእግዚአብሔርን ፈቃድ የምቀበልበትን ጸጋ የእግዚአብሔርን ምሪት ውሳኔ የምችልበትን ጸጋ የምቀበልበት ሂደት ነው ብለን ለጸሎት እንድንነሳ ሳሳ በር ይከፍትልናል እግዚአብሔር በዚህ መልኩ ነጻ ፈቃድ መስጠቱን ኃላፊነት ለሰው ልጅ መስጠቱን ሁሉ ነገር የሚሆነው እሱ እንዲሆን ስላለ ሳይሆን ሩም መስጠቱን መንቀሳቀሻ ካሰብን ለጸሎት የሚያነሳሳን ሆኖ ይገኛል ማለት ነው ስለ ድነት ስናወራ አንድ አራት ሐሳቦች እንመለከታለን አሁን ከእግዚአብሔር መገቦት ከፕሮቪዥን ተቀላላ ዓለምን ከመያስተዳድርበት ፓርቲኩላርሊ ወደ ድነት ወደ ሰልቬሽን ስንመጣ መጀመሪያ ማሰብ ያለብን እግዚአብሔር ፍጹም ፍቅር ነው አንደኛ ዮሐንስ ደጋግሞ ይነግረናል አይደል እግዚአብሔር ፍቅር ነው ፍጹም ፍቅር ነው ግን አለብን ለምን እንደው ፍጹም ፍቅር ምንለው እግዚአብሔር ሰውን ሁሉ ይወዳል እግዚአብሔር ሰውን ሁሉ ካልወደደ ከፊሉን ወዶ ከፊሉን የሚተው ከሆነ እግዚአብሔር ፍጹም ፍቅር አይሆንም የኛ ፍቅር ፍጹም አይደለም እና ጎድላለን አይደል አንዱን ምንወድበት ፍቅር ለሌላው አይዘረጋም እኛ ሁሌ ፓርሻል ነን እግዚአብሔር ግን ለሰው ፊት አያደላም እግዚአብሔር ለሰው ዘር አያደላም እግዚአብሔር ሰዎችን ሁሉ ይወዳል እግዚአብሔር ዓለምን ሁሉ ይወዳል ገና ኃጢያተኞች ሳለን ነው ይወደደን ኮንዲሽን ኖሮ መልካም ሆነን አይደለም ይወደደን ኃጢያተኞች ሆነን ነው ይወደደን ጠላቶቹ ሳለን ነው የሚለው ጠላቶቹ ሳለን ነው ይወደደን እግዚአብሔር ፍጹም ፍቅር ነው ለማዳን የሚፈልገው እግዚአብሔር ሰዎችን ሁሉ ነው እስራኤልን እንኳን ሲመርጥ እግዚአብሔር እስራኤልን ብቻ ወዶ ሳይሆን እስራኤልን የካህናት መንግስት አርጎ በካህናት መንግስት በኩል ማንን ለመድረስ ነው የፈለገው ዓለምን ሁሉ ለመድረስ ነው እስራኤል የተመረጠችው ግን ያው መብት ሰጣትና ተወለካክፋ እንኳን ለሌላው ልትተርፍ ለራሷ መማቶን ሆና ወደቀች ስለዚህ እግዚአብሔር ኢየሱስ ክርስቶስን ልኮ አዲስ እስራኤል ጀመረ አዲስ እስራኤል የነሱን ቦታ ነው የወሰደው ልጅን ከግብጽ ጠራው ተብሎ ያ የተጻፈውን እሱ ራሱ ከግብጽ ተጠርቶ አይደል ከናቱ ጋር ተሰደው ነበር መጣ የማንንም ቦታ እየወሰደ ነው የእስራኤልን ቦታ ነው ይሁን 12 ደቀ መዛሙርትን ጠራ ምን እየመሰረተ ነው አዲስ እስራኤል 12ቱን ነገዶች የነበሩትን አዲስ እስራኤልን ምክንያቱም ያቺ እስራኤል ምን አርጋለች ፌል አርጋለች ለራሷ ምማት ሆኖናለች እንኳን ለዓለም ሁሉ ልትተርፍ ያንኑ ነው እስራኤልን አበጀ አዲስ እስራኤል አመጣና ከዛ በኋላ ምን አለ እነዛ ዘጻት ላይ የካህናት መንግስት የሚለው ጴጥሮስ መልእክቱ ላይ ይመጣና ያንኑ እኮ ነው የሚነግረን ያንኑ እናንተ የሱን ቸርነት የሱን በጎነት እንድትናገሩ የተመረጣችሁ የንጉስ ካህናት የካህናት መንግስት የንጉስ ካህናት እናንተ ምኖች ናችሁ ልዩ ህዝብ እኮ እስራኤል ነበረች አዲስ እስራኤል አመጣና ዓለም ሁሉ እንዲድን አደረገ እስራኤል የተጠራችሁ ልክ እንደዚህ ነው ግን ለራሷ እንኳን ጣውት ስር ስር ይያለች ጣውት ስር ምትር መሰመስ ጣውት ስር በቃ ከንቱ ሆኖ ይቆፈሳሉ በባዶ ግን ገለባ አዲስ እስራኤል ቀየረ ጳውሎስ ለዚህ ነው የሚለው በስጋ የተወለደ እስራኤላዊ ሁሉ እስራኤላዊ አይደለም አሁን እውነተኛ እስራኤላዊ አለ እውነተኛ አይደል በማን እኛ የአብርሃም ልጆች ያልሆን ነው ያልሆኑት እንኳን በማመን የማን ልጆች ናቸው የአብርሃም ልጆች እስራኤል በመንፈስ የሚላመጣ ስለዚህ በስጋ የተወለደም ከእስራኤል በስጋ ያልተወለደም ከእስራኤል ሁለቱም ምን መሆን ይችላሉ እስራኤላዊ መሆን ይችላሉ የአብርሃም ዘሮች መሆን ይችላሉ ብሎ ነው የሚናገረው ለጴጥሮስ ያሳየው ራእይ ይሄን ነው ዓለምን ሁሉ ለማዳን የፈለገ እኔ ቅዱስ ነኝ እኔ ተመረጠ ወገን ይሄንን አልበላም ምናምን ብሎ ጋፋ ሲያረግ እግዚአብሔር የመረጠውን አንተ አታርክስ ተነስተ ምን አርግ ብላ እየተባለ ጴጥሮስን እጁን ይዞ ነው ያስተማረው ከዛ ጴጥሮስ ገባው እኮ ያንን ህልም ራእዩን አያየና ገና ሲጨርስ ማ ሲባል ጴጥሮስ እዛ ደግሞ ለማን ተገልጧል ለቆርኔሊዮስ የሄደው ራሱ ጴጥሮስ እኮ እኔ ሪላክታንትሊ ነው የሚመስለኝ ሄዶ ገና ተናግሮ ሳይጨርስ ጌታን የምትቀበሉ እጃችሁን አንሱ ምናምን ለመንፈስ ቅዱስ ጥምቀት ልጸልይ ሳይል እየተናገረ እያለ ዱብ አለ መንፈስ ቅዱስ ሲያስነኩት ለእኛ የተሰጠን ለእነሱም ተሰጣቸው እና ክርክሩ ላይ ኢየሩሳሌም ጉባኤ ላይ ሐዋርያት 10:15 እኔ ማንኛለን መንፈስ ቅዱስን ለመከልከል ለእኛ እኮ የሰጠን ለእነሱም ሰጣቸው ገርሞት ነው ደሱ ያለው እና ጌታ ለሰው ፊት እንደማያደላ ጴጥሮስ አሁ እየተማረ ለምሳሌ እኔ ውስጥ 10:34 እስከ 35 ሐዋርያት ሥራ 10 ከ34 እስከ 35 ጴጥሮስም አፉን ከፍቶ እንዲህ አለ እግዚአብሔር ለሰው ፊት እንደማያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋል ደናደርክ ጴጥሮስ ነው የሚባለው አይደል? እስከ ዛሬ ምን ነበር ታዲያ? እግዚአብሔር ለሰው ፊት እንደሚያደላ ነበር ሲያስብ የነበረው እኮ ይሰውዬ ማለት ነው። ቆርኔሊዮስ ቤት ደርሶ መንፈስ ቅዱስ እስኪወርድ ድረስ ጴጥሮስ የሚያምነው እግዚአብሔር ለምን እንደሚያደላ ነው። ለሰው ፊት እንደሚያደላ እና መንፈስ ቅዱስ ለነሱ እናም በሚስጥር የተሰጠ አርጎ ነበር ያሰበው። ግን እግዚአብሔር ለሰው አይደለም የሚለውን ለመጀመሪያ ጊዜ ነው ጴጥሮስ አስተዋልኩ አለ። ማስተዋሉ ታይዞ ነበር ይሰውዬ እኮ መንፈስ ቅዱስ የተጠመቀ ነው። የሰውዬ መንፈስ ቅዱስ ተጠምቆ በአንድ ስብከቱ 3000 ሰዎች የሚመጡለት ሰው ገና እኮ ያስተዋለ ነው ለሰው ፊት እንደማያደለ ስለዚህ እግዚአብሔር አያደለ እግዚአብሔር ሰዎችን ሁሉ ይወዳል እግዚአብሔር ፍጹም ፍቅር ነው የኛ ፍቅር ያደላል የእግዚአብሔር ፍቅር ግን አያደለ አሜን አያደለ ሁለተኛውን ተናገሬ ማቆም ነው ልበኛ እግዚአብሔር ሁሉን ይወዳል አለን ፍቅር ግን የሁለት መስመር መንገድ ነው ቱ ዌይ ሮድ ነው ፍቅር የሁለት አቅጣጫ መንገድ ነው እግዚአብሔር ሲወደን እኛም መልሰን መውደድ ይጠበቅብናል ፍቅር ሁለት መንገድ ነው ለፍቅሩ ምላሽ መስጠት ለሰዎች ያስፈልጋል እግዚአብሔር የሰዎችን ምላሽ ይጠብቃል ሰዎች የመመረጥ መብት አላቸው ሰዎች እንዲመርጡ እንዲወስኑ ውሳኔያቸው እንዲያደርጉ የሚጋብዙ ብዙ የመጽሐፍ ቅዱስ ክፍሎች አሉ። ከኤድን ገነት ጀምሮ ያወራ ነው እስከ ዮሐንስ ራእይ ድረስ ስናይ ምረጥ ነው። ሰው ሆይ ምረጥ ነው። ምን ላይ ስጥ ነው። ስለዚህ ፍቅር የሁለት መንገድ የሁለት አቅጣጫ መንገድ እንደሆነ ሁሉ ስለ ድነትም ስናወራ እግዚአብሔር ሰዎች ሁሉ እንዲድኑ ቢፈልግም ሰዎች ሁሉ መዳናቸውን ቢፈልግም ሰዎች ሁሉ የሚድኑበትን መንገድ ቢያዘጋጅም ሁሉም አምነው ቢድኑ ፍላጎቱ ቢሆንም ሰዎችን ግን አስገድዶ አይደለም የሚያድነው። ሰዎች ያንን መንገድ የመቀበል ምላሻቸውን የመስጠት መብት አላቸው። የመምረጥ መብት ሳይኖራቸው እንዲመርጡ የጋበዘ ከሆነ እግዚአብሔር ትርጉም የለው አይደል? የመምረጥ መብት የላቸው። ኑ ብሎ ሲጋብዝ ግን በሚስጥር ግን የመረጠዋቸው ብቻ ነው የሚመጡት ካለ ኑ ለምን ይላል ሁሉ? ለምን ይጋብዛል ሁሉ? የምርም ካልሆነ አስገድዶ ማዳኑ ዓለም ሁሉ እንዲድን አስገድዶ ወስኖ ከሆነ አሪፍ ነበር እሱ አይደል? ሁሉም ሰው እንዲድን ቢያረግ ነው አሪፍ ነበር። ግን ደግሞ የተወሰኑት ጥቂቶች ናቸው ከተባለ ጥቂቶችን ወስኖ ካዳነ እግዚአብሔር ፍጹም ፍቅር ከሆነ ሁሉንም ለምን አስገድዶ አያድን? ጥቂቶች ጋር ከሆነ ግን ኮንዲሽን አለ ማለት ነው። ሆን ብሎ ከሆነ እግዚአብሔር ፍጹም ፍቅር አይደለም። እግዚአብሔር ፍጹም ፍቅር ሆኖ ሰዎችን ሁሉ ከውሳኔያቸው እንትን ብሎ የሚያድን ከሆነ ሁሉንም ሰው ማዳን አለበት። ግን ከፊሉን የሚያድን ከሆነ ግን እግዚአብሔርን ፍጹም ፍቅር ለማለት ይቸግራል። ስለዚህ እግዚአብሔር ሰዎችን ሁሉ ለማዳን ቢፈልግም ሰዎች ግን መልስ መስጠት ፍቅሩን መቀበል ለፍቅሩ ምላሽ መስጠት አለባቸው። ይሄ ይጠበቅባቸዋል ማለት ነው። ለዛሬ እዚህ ጋር ቆም ላርግና ከዚህ እቀጥላለሁ ደግሞ ማለት ነው። ስለ ጸጋ እናነሳለን የሚቀጥለው ሳምንት። ጥያቄ ካለ ይለ እሺ ያልተወለዱ ልጆች ያሉ ይመስል እሺ ገባይ አሰብ የተወለዱ ልጆች ምን ሶስት የጠየቅሽን ስለምናወራው ርዕሰ ጉዳይ አይደለም
ነው ስለመዳን ስለሆነ ህጻናቶች የታገው ይመልሳሉ ወይ
ገብቶኛል አይኔት ወይስን መብት ከመስጠት አቋያ ብቻ ስለያየሁት ነው። መጽሐፍ ቅዱስ የሚሰጣቸው ምላሾች አሉ በተወሰነ መልኩ። መጽሐፍ ቅዱስ ደግሞ ከሚለው ጋር ባለመቃረን በፍልስፍና ውስጥ የሚነሱ ሙግቶች ውስጥ አንዳንድ ጊዜ የሚቀርቡ ሐሳቦች አሉ እና እነሱን ማውቁ አይከፋንም እንጂ ብዙ በዛ እናረግባቸው። ሰው ሁሉ የሚድነው በክርስቶስ የመስቀል ሥራ ነው። ሰው ሁሉ የሚድነው ብሉይ ኪዳን የሚያድኑት ጭምር የሚድኑት በክርስቶስ የመስቀል ሥራ ነው እንጂ የበግና የፍየል ደም የሰውን ኃጢአት እንደማይሸፍን እናውቃለን። ሲምቦላይዝ አድርጎ ለክርስቶስ ነው የሚያመጣው። ክርስቶስ ለዓለም ሁሉ ነው። ዓለም ሁሉ የሚድነው በክርስቶስ ሞት የክርስቶስን በማመን ነው። ማመን ሲባል ግን አንድ ፕሪኮንዲሽን ሰዎች ለማመን አቅም ያስፈልጋቸዋል። አቅም ያምሮ አቅሙ የሌላቸው ሰዎች ልክ እንደ ጌርጌሴኖን እንደነበረው አይነት ሰዎች በአጋንንትም ይሁን ካጋንንት ባልሆነ ህመም የመወሰን መብት የመወሰን አቅም የሌላቸው ሰዎች አንዳንድ ጊዜ ሊጸለይላቸው እንኳን ሲመጣ ያመጣቸው ሰው እንዲያምን ይጠየቃል። አንዳንድ ሊጸለይለት አይነት ነገር። ስለዚህ አቅም የሌላቸውን ሰዎች የአምሮ አቅም የሌላቸውን ሰዎች እንዲያምኑ ኤክስፔክት አይደረግባቸው። ይሄ የእግዚአብሔር ጉዳይ ነው የሚሆነው። አይድኑም ለማለት ይቸገረናል። ምክንያቱም ሪጀክት ለማድረግና ላለማድረግ አቅሙ የላቸው አይደል? አቅሙ ስለሌላቸው አይ ቲንክ የክርስቶስ የመስቀል ሥራ የሚሸፍነው ይመስለኛል። ይሄንን ጉዳይ ለማመን አቅም የሌለው ሰው ለምን አላመንክም ስለማይባል ማለት ነው። ህፃናትንም እዚህ ውስጥ ነው የምንከተው አምነው እንትን ለማለት አቅሙ ስለሌላቸው ገና ዛ ቦታ ላይ ስላልደረሱ ሲደርሱ ነው የሚጠየቁት ሳይደርሱ ግን ቢሞቱ አሁንም በክርስቶስ የመስቀል ስራ ውስጥ የሚካተቱ ነው የሚሆኑት የማመን አቅም የሌላቸውን ሰዎች ለምን አላመኑ ብለን መናገር አንችልም መጽሐፍ ቅዱስ ደግሞ የተለያዩ ትንንሽ ኢንዲኬሽኖች ይሰጠናል ስለ ህፃናት እንደ ህፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም የሚለውን አይደል እንደነዚህ ህፃናት የሚለውን ህፃናት የሚጠብቋቸው መላእክት መኖራቸውን ስታዩ ህፃናት ወደ እኔ እንዲመጡ አትከልክሏቸው የሚለውን ሐሳብ ስታዩ ዳዊት ልጁ ከሞተ በኋላ እኔ ወደ ልጄ ሄዳለሁ እንጂ ልጄ ወደ እኔ አይመጣም ሲል ዳዊት የት እንደሚሄድ መቼም እናውቃለን አይደል ስለዚህ ዳዊት ተሳሳተ ካላልን በስተቀር ዳዊትና ልጁ አንድ ቦታ እንደሚሆኑ ማሰብ እንችላለን ስለዚህ እነዚህ ሁሉ በክርስቶስ የመስቀል ጥላ ስር እንደሚሆኑ በዚህ ውስጥ ደግሞ ወንጌል ያልሰሙ ሰዎች ካሉ አንዱ ኮንዲሽን ይሄ ነው የሚሆነው ካልሰሙ ወይ ሮሜ 1 ላይ እንደሚናገረው በህሊና ህግ ወንጌል የሰሙ በወንጌል ህግ የተሰጣቸው ወንጌል ሳይሰሙ ግን በህግ ብቻ ያሉ በህግ ህጉንም ደግሞ የሌላቸው አህዛብ ደግሞ በዚህ ውስጥ ምን ተቀምጧል የእግዚአብሔር ህግ በህሊናቸው ተቀምጧል ሲካሰስ ምናምን እሱ ራሱ የእግዚአብሔር ህግ ነው ይላል ስለዚህ በዛ ውስጥ በህሊና እግዚአብሔር ይጠይቃቸው ይሆናል አንዳንድ ሰው ፈላስፎች አሁን ፕላንቲንግ የሚባል አለ የቴምፕልተንን ሽልማት አምና ወይ ካቻምና የተሸለመ አለ አሜሪካዊ ፊሎሶፈር ኮንትራፋክቹዋል አርጊመንት የሚለው አለ ወንጌል ቢሰሙ ኖሮ እንደው ለጠቅላላ እውቀት ነው መናገራቸው ቢሰሙ ኖሮ ምን ምላሽ እንደሚሰጡ በማወቅ እግዚአብሔር ሊያድናቸው ይችላል ይላል የፍልስፍናውን እንደው ለጠቅላላ እውቀት ነው መናገራቸው አልሰሙም ቢሰሙ ኖሮ ምን እንደሚሆን ማን ነው የሚያውቀው ስለዚህ ቢሰሙ ኖሮ ያምኑ ነበር ብሎ ሊያድናቸው ይችላል አላቅ ይሄን እንዲሁ እንድታዩት ያህል ነውና አንዳንዴ ማምለጫ ይሆናቸዋል ስለዚህ ግን ምንድነው ሰው ሁሉ የሚድነው በክርስቶስ የመስቀል ስራ ነው ጥያቄሽን ሁሉ መልሻለሁ እሺ ሌላ እሺ እግዚአብሔር ያው ሰው ሁሉ የሚድነው በክርስቶስ የመስቀል ስራ ነው የኛ ድርሻ ለሰዎች ይሄንን መዳኛ ወንጌል መንገር ነው ማን ይዳን ማን አይዳን የኛ ጉዳይ አይደለም ሁለቱም የሚሉት ተመርጠ ነው ሁለቱ ልዩነቱ ያኛው አንኮንዲሽናል ምርጫ ነው ይሄኛው ኮንዲሽናል ምርጫ ነው ሲንጨርስ ወደዛ ለመምጣት እኮ ነው ጥረታችን የቱ ጋ ነው የሚለውን ወይም እነዚህን ሀሳቦች እንዴት ለማስታረቅ እንሞክር የሁላችን የቤት ስራ ይሆናል መጨረሻ ላይ ገና አልደረስንም እሺ እምነት የሚሰጥ እግዚአብሔር ነው ለምን አልክ እንዴት ይላል እርግጠኛ አይደለሁም ለምን መሰላችሁ ጸጋን የሚሰጥ ማን ነው ጸጋው በምን ይሄም ከማን ነው እንጂ ማንም እንዳይመካ በስራ አይደለም ይልና ከማን ነው ይሄ የቱ እምነት ነው ወይስ ጸጋ ነው ወይስ የዘላለም ህይወት ነው ሙግት አለ ግሪኩ ሳወሳስብ ማምለጫ ስለሆነ ግሪኩ ይሄም እግዚአብሔር ስጦታ ነው የሚለው ፌሚኒን ነው ጾታው እንስት ጾታ ነው ያው አማርኛም ፍረንችኛም ድፍን ነው የሚያደርገው ግሪክኛው ፌሚኒን ነው የሚያስቀምጠው በፌሚኒን የሚቀርቡት እምነት ፌሚኒን አይደለም ተባት ወይም ማስኩሊን ነው ስለዚህ ይሄም እግዚአብሔር ስጦታ ነው እንጂ የሚለው እምነትን ሳይሆን የእግዚአብሔርን የዘላለም ህይወትን የዘላለም ህይወት ከእግዚአብሔር ነው ጸጋ ከእግዚአብሔር ነው ስለዚህ እምነት ግን ጸጋው በእምነት ማለት ጸጋ የተዘረጋ እጅ ነው ለመስጠት እምነት የሚቀበል እጅ ነው የተዘረጋውን የሚቀበል እጅ ነው ጸጋ 100% ከማን ነው ዘርግቷል እጁ ለሚያነሳ ሁሉ ዝገን ብሎ አስቀምጧል መዝገን ምንድነው እምነት ነው ስለዚህ እምነት ከእግዚአብሔር ነው ስንል ሚጎረብጠው ለምንድነው የዘረጋው ምሱ እያነሳ የሚሰጠው ለሷ የማይሰጠው እሱ ሲሆን ካልቪኒዝም ተከፈለ ስለዚህ ጸጋን ስናስብ ሁሉ ጊዜ እግዚአብሔር ነው እምነት ግን በምን ላይ ነው የሚመሰረተው በጸጋው የተዘረጋውን እጅ አይተን መቀበል እምነት ነው እሱ ያድናል እምነት አይደለም የሚያድነው ጸጋ በምን ያድናል በእምነት ጸጋ ብቻ የሚያድን ከሆነ ዓለም ሁሉ ይድናል የሚጠፋ የለም ተዘርግቷል ለሁሉ ነው የተዘረጋው ጸጋው በምን እንደሆነ የሚያድነው በእምነት ስትዘግኑ ትበላላችሁ ቆሎ ማለት እንደዚህ ነው የሰው ምላሽ ሰዋዊ አይደለም እንመጣለን እንዴት ማመን እንደቻለን የሚቀጥለው ሳምንት እንመጣበታለን በጉጉት እንቆያለን አዎ ሪስፖንስ ነው እውነት ነው ግን ሰው ዝም ብሎ ማመን ይችላል እሚለው ምክንያቱም ሁለቱም ወገኖች የተስማሙት ምንድነው ሰው ሞቷል ሰው ቀድመን ብለናል ኢኒሺየሽኑን ወስዶ ሰው ለማመን አይችልም ብለናል እንዴት ነው ታዲያ የሚያምነው ሳምንት በተመሳሳይ ፕሮግራም በትመጡ ነው የሚሻላችሁ ማለት ነው ዳን አመስግነን እንጨርሳለን ሁሉን ወዳድ ሆንክ እግዚአብሔር ዓለም ሁሉ እንዲድን የምትሻ ፍጹም ፍቅር ሆንክ አምላካችን እናመሰግናለን ፍጹም ፍቅር ስለገባን የፍጹም ፍቅር ፍሬዎች ስለሆነን ሁሉን ወዳድ ባትሆን ኖሮ የማንድን ሰዎች ነበር በሥጋ ከተስፋው ቃል ርቀን ያለ ወገን ያልተባልን ወገን ያልነበርን ሰዎች ሁሉን ወዳድ በመሆን ለሰው ፊት ባለማድላት በቤተ ለመገኘት ይችላል እናመሰግናለን ማንኛችንም ለመዳናችን የሚበቃ ሥራ አልሰራንም ማንኛችንም በፊት ለመገኘት አቅም የለንም ሁሉ የሆነው ባንተ ጸጋ ነው ሁሉ የሆነው ለሁሉ በተዘረጋው እጅ ምክንያት ነው እግዚአብሔር ሆይ ስላዳንከን ተመስገን ልጆች ስላደረከን ተመስገን ስምህን እንድንጠራ ስላስቻልከን ተመስገን ባስደናቂው የመስቀል ሥራ ተደንቀን እንድንከተል ልባችንን በፍቅር ስላቀለጥከው ልባችንን ባስደናቂ ፍቅር ስለሰበርከው ስለዚህ ከልባችን ፍቅር ስለወጣ ከድንጋዩ ልባችን ከክፉ ልባችን ፍቅር ማውጣት የምትችል አምላክ በፍቅር ፍቅር በውስጣችን ስለሞላ ተመስገን ብዙ ስለምታስተምረን ሁሉ ጊዜ ስለምታስደንቀን ከመታወቅ የሚያልፈውን ያንተን ነገር እንድናቅ በጥቂት በጥቂቱም ቢሆን በብዙ ጸጋ እየደገፍከን እያስቻልከን ስለሆነ ተመስገን በተማርን ቁጥር እንድናመልክ በተማርን ቁጥር እንድንደነቅ በማንነት በተማርን ቁጥር እንድናከብር በተማርን ቁጥር ትሁት እንድንሆን በተማርን ቁጥር ዝቅ ማለት እንድንችል ሁሉ ጊዜ ልባችንን በቅዱስ መንፈስ ግራልን ሁሌ እንድናከብር ቃልህን ስራህን መንገድህን ስምህን እንድናከብር እርዳን ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን